ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ መሰናዶዎች መካከል
ለተማሪዎች ድጋፍ ማድረግ ነው። እነዚህም የተማሪዎች ድጋፍ የሚደረገው ከመጀመሪያው ከታች ተነስተን እስከሚለብሱት ልብስ ጀምሮ ድጋፍ ይደረጋል፣ ዩኒፎርም ማለት ነው። ስለዚህ አንድ ተማሪ ወደ ትምህርት ቤቱ ከመሄዱ በፊት ምን ያስፈልጉታል የሚሉትን ከትምህርት መርጃ መሳሪያዎች ደብተር፣ ስራስ ብዕር፣ ላጲስ፣ መቅረጫ እና ደግሞ ለብሶት የሚሄደውን ዩኒፎርም እና ቦርሳዎች፣ እነዚህን ማህበሩ ድጋፍ ያደርጋል።
የሰማነው አንተነህ መኮንን ነው። የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር የተሰኘው ተቋም የድሬዳዋ ከተማ ምክትል አስተባባሪ ነው። ማህበሩ እያደረጋቸው ስላሉ የበጎ አድራጎት እንቅስቃሴዎች ቆየት ብሎ ያጫውተናል። እኒና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁ እንድታመሹ በድጋሚ ጋብዛለሁ። ወደ መጀመሪያው ዝግጅት እንሻገር። በዩናይትድ ስቴትስና በተለያዩ ዓለም ሀገሮች የሚኖሩ ኢትዮጵያንና ትውልደ ኢትዮጵያን ተወልደው ላደጉባት ድሬዳዋ ከተማ ነዋሪዎች የበጎ አድራጎት ስራን በመስራት ላይ ይገኛሉ። የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር የተሰኘ ማሰባሰቢያ አቋቁመውም ለአቅመ ደካሞችና ትምህርታቸው መማር ላልቻሉ ተማሪዎች እገዛ እያደረጉ ይገኛሉ። ይህን ድጋፋቸውን ለማጠናከርም እዚህ ሜሪላንድ ውስጥ እየተካሄደ የሚገኘውን 39ኛውን የኢትዮጵያን የስፖርት ፌዴሬሽን በሰሜን አሜሪካ ፌስቲቫል አስታከው የገቢ ማሰባሰቢያ ዝግጅት ለማድረግ እየተሰናዱ ይገኛሉ። በዋዜማው ከማህበሩ አስተባባሪዎችና ተጠቃሚዎች ጋር አጭር ቆይታ አድርገናል። የአዲስ ቸኮልን ዘገባ በመቀጠል አቀርብላችኋለሁ። ከአድማስ ተሻግረው ኑሯቸውን በተለያዩ የዓለም ጥጎች ያደረጉ የምስራቅ ኢትዮጵያዊቷ ከተማ ድሬዳዋ ልጆችና ወዳጆች ከአምስት ዓመታት በፊት አንድ ማህበር አቋቁመዋል። መጠሪያው የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር ይሰኛል። የማህበሩ የአስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ሙልጌታ ብርሃኑ ማህበሩን ለማቋቋም ያበቁ ምክንያቶችን እንዲያስታውሳሉ።
እንግዲህ ድሬዳዋን አብዛኛው የኢትዮጵያ ህዝብም እንደሚያውቀው በብዙ መልኩ የተለየች እና ብዙ ጥሩ እሴቶች ያሏት ከተማ ነች። በዛ መልኩ የምትታወቅም ከተማ ነች። ከጥቂት ዓመታት ወዲህ ግን በተለያየ ምክንያት ኢኮኖሚያዊ እና ማህበራዊ ችግሮች በጣም በሰፊው ያለባት ከተማ ሆናለች። ለመመስረቱ ለዚህ ማህበር መመስረት ምክንያቱም እና ዋናው ነገር እሱ ነው። ድሬዳዋ መልካም እሴቶችን በተለይ የአብሮነት እሴቶችን ተከባብሮ ተቻችሎ የሚኖር እሴቶችን ድሬዳዋ ውስጥ ጸንቶ መኖር እንዲችል ከትውልድ እንዲተላለፍ ለማድረግ እንዲሁም ደግሞ ይሄ ውሴት ወደ ሌሎች የሀገራችን ክፍሎች ሰብቶ ሌሎች የሀገራችን ክፍሎችም በዛ መልኩ መጠቀም የሚችሉበት እድል እንዲኖር ይሰራል።
በውጭ ሀገራት በሚኖሩ የከተማዋ ተወላጆች፣ ወዳጆችና ሰብአዊ ድጋፍ በሚሹ የከተማዋ ነዋሪዎች መካከል ድልድይ ለመሆን ያለመ የሚመስለው ተቋም በአጭር እድሜው ለብዙሀን ህይወት መቀናት የሚበጁ ድጋፎችን ማድረጉን የነገሩን ደግሞ የማህበሩ የድሬዳዋ ምክትል አስተባባሪ ናቸው።
ስሜ አንተነህ መኮንን እባላለሁ። የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር የድሬዳዋ ምክትል አስተባባሪ ነኝ። እየሰራ ያለ ነው እስከዛሬ ድረስ የሰራቸው ስራዎች ለተማሪዎች ድጋፍ ማድረግ ነው። እነዚህም የተማሪዎች ድጋፍ የሚደረገው ከመጀመሪያው ከታች ተነስተን እስከሚለብሱት ልብስ ጀምሮ ድጋፍ ይደረጋል፣ ዩኒፎርም ማለት ነው። ስለዚህ አንድ ተማሪ ወደ ትምህርት ቤቱ ከመሄዱ በፊት ምን ያስፈልጉታል የሚሉትን ከትምህርት መርጃ መሳሪያዎች ደብተር፣ ስራስ ብዕር፣ ላጲስ፣ መቅረጫ እና ደግሞ ለብሶት የሚሄደውን ዩኒፎርም እና ቦርሳዎች፣ እነዚህን ማህበሩ ድጋፍ ያደርጋል። ማህበሩ እነዚህ አይነት ነገሮች ድጋፍ ሲያደርግ የተማሪውም የትምህርት እንቅስቃሴ በዛው መሰረት እየተከታተለ ድጋፍ ያደርጋል። አዎ፣ እንግዲህ እዚህ ድሬዳዋ ላይ የምናስተምራቸው በተለያዩ ትምህርት ቤት ውስጥ የሚገኙ 100 ተማሪዎች አሉን። ከዛ በተረፈ ደግሞ 2 የዩኒቨርሲቲ ተማሪዎች አሉን። ስለዚህ ሁሉንም የምንከታተልባቸው የራሳችን የሆነ ሜትር አለን ማለት ነው። ሌላው ደግሞ ለአቅመ ደካሞች ወደ 200 የሚጠጉ አቅመ ደካሞችን በየአመቱ ድጋፍ ያደርጋል። ይህ በየአመቱ ድጋፍ የሚያደርገው ለፋሲካ እና ለረመዳን ጾም ወቅት ለጾም መፍቻ እንዲሆናቸው አቅመ ደካሞች ከየት የማያመጡ በመሆኑ ያንን ድጋፍ አድርጎ በዓሉን በደስታ እንዲያሳልፉ የሚያደርግበት ሁኔታ ላይ ነው ያለው።
በተለይ ማህበሩ በትምህርት ዘርፍ የትምህርት ፍላጎት ኖሯቸው በቂ የትምህርት ቁሳቁስና ግብዓት ማነስ የፈተናቸውን ቤተሰቦች በመደገፍ ረገድ ያደረገውን እንቅስቃሴ በበጎ የሚያነሱ የከተማዋ ነዋሪዎችን አግኝተናል። ወይዘሮ ስመኝሽ ወጋየውና ወይዘሮ ትግስት ስንቄ የማህበሩን አበርክቶት እንዲህ ገልጹታል።
የድሬዳዋ ልጆችና ወላጆች ማህበር ዓለም አቀፍ ማህበር እጅግ በጣም ነው ከጎናችን ነው ያለው። ምክንያቱ በየአመቱ አምስተኛ አመቱ ነው መሰለኝ፣ ለእኛ ግን አሁን ሶስተኛ አመት ላይ ይደርሰናል። እጅግ በጣም ደብተር፣ ዩኒፎርም አናስብም። ደብተር ሙሉ አመቱን ሙሉ ደብተር አናስብም። በተለይ በዚህ አመት ስራ አቁሜ እግሬን ተሰብሬ ወድቄ ለአንድ አመት ተኝቼ ነበረ። በጣም እጅግ ትልቅ ነገር አደረገልኝ። ምንም ሳላስብ ምንም ወጪ ሳላወጣ የድሬዳዋ እንትን ዓለም አቀፍ በጣም አስተዋጽኦ አድርጎልኛል።
በቅድሚያ ሳላመሰግነው ማላልፈው ነገር የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር ያደረገልኝ ለሁለት አመት ነው መጀመሪያ። አሁን ሶስተኛ አመታችን ይዘናል። ዩኒፎርም፣ ደብተር እና እንደዚህ ቁሳቁሶች፣ እስክሪብቶ፣ ላጲስ፣ መቅረጫዎች፣ ፖርሳም ጨምሮ 1,000 ብር በእጃችን ነበር የሚሰጠን። የባለፈው አመት በቡክ አድርጎልናል።
አቶ ሞገስ ተስፋዬ በበኩላቸው አቅም ላነሳቸው የእድሜ ባለጸጋዎች የተደረገውን ድጋፍ እርባና ያውሳሉ።
ህጻናቶችን ከማስተማር ባሻገር ጧሪ ቀባሪ የሌላቸውን አረጋውያንን በኢድ አልፈጥርና በፋሲካ በዓል ላይ 200 አረጋውያንን ሰሌክት እያደረገ በየቀበሌው እነሱን በገንዘብ በጥሬ እቃ እየረዳና በዓልን ሳይሰማቸው እንዲያሳልፉ በማድረግም ይታወቃል። ሌላው ደግሞ በጣም ዓለም በጨለመችበትና ኮቪድ በጣም አንገብጋቢ ሁኔታ ውስጥ የኮቪድ ጉዳይ በገባበት ወቅት ማህበሩ በማስተባበርና ከማህበሩ ውጪ የሆኑ ሰዎችን ሁሉ በመንገር ገንዘብ በማሰባሰብ የኮቪድ ማሽን ገዝቶ ለድሬዳዋ አስተዳደር ጤና ቢሮ የኮቪድ ቴስት ማድረጊያ ማሽን አስረክቧል። ይህ ማህበር እና ወደፊትም ይህ ማህበር በጤናው ላይ ከፍተኛ ስራ ለማስራት ከተለያዩ የውጭ ሀገር ዶነሮች ጋር እየተነጋገረ ስራውን እየሰራ እቅድና ፕላን ይዞ እየተንቀሳቀሰ ያለ ማህበር ነው።
በመላ ዓለም ከሚገኙ አባላቱና የዓላማ ተጋሪዎቹ ልገሳ ስራውን የሚያከናውነው የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር እድሜው ሲጨምር፣ አቅም ሲጠነክር አስተዋጽኦንም ለማስፋት አቅዷል። ከትምህርትና ሰብአዊ ድጋፍ አበርክቶቱ በተጨማሪ የከተማዋን ዙሪያ ስነ ምህዳር በሚጠቅሙ ስራዎች ለመሳተፍ ፍላጎት እንዳለው ከማህበሩ የህዝብ ግንኙነት ኃላፊ አቶ ሙሉጌታ ብርሃኑ ሰምተናል።
ድሬዳዋ እንግዲህ ብዙ ጊዜ የምትጠቃበት የጎርፍ አደጋ አለ። እስካሁን እስከ ቅርብ ጊዜ ድረስ እንግዲህ በጣም ከከፋው በ1999 ከነበረው በኢትዮጵያ አቆጣጠር ከነበረው ችግር ውጪ በየጊዜው ጎርፍ እየመጣ ነዋሪዎችን እየጎዳ ብዙ የሰው ህይወት እያጠፋ ይገኛል። በአካባቢ ጥበቃ ላይ መስራት እንፈልጋለን። እሱ አንዱ ከምንሰራቸው ዓላማዎች ውስጥ ነው። ከዛ ውጪ ድሬዳዋ ልክ እንደ ሌሎች የሀገራችን ክፍሎች ብዙ የሚታዩም የማይታዩም ቅርሶች አሏት። በጣም ትልልቅ የሚባሉ ለሀገራችን ትልቅ ፋይዳ ያላቸው ለምሳሌ ዳህራ ጥንታዊ ከተማን የመሰለ፣ የለጎዳ ዋሻ የመሰለ የተለያዩ ቅርሶች አሉ። እነሱ ቅርሶች በደንብ እንዲተዋወቁ ለሀገራችንም ለከተማዋም ኢኮኖሚያዊም ማህበራዊ ፋይዳም እንዲኖራቸው ለማድረግ እዛ ላይ ባለሙያዎችን ይዘን የመስራት ፍላጎት አለ።
ከዚህ በተጨማሪ የከተማዋን ፖለቲካዊ ችግሮች ለመቅረፍ ማህበሩ ሊኖረው የሚችለውን ተሳትፎ አቶ ሙሉጌታ አክለዋል።
ድሬዳዋ ላይ ብዙ ጊዜ በፖለቲካዊ ችግርም አለባት። በተለይ ህዝቦቿ በእኩልነት በፍቅር የኖሩ በመቻቻል የኖሩ ህዝቦች ያሏት፣ ግን በፖለቲካው ምክንያት ትንሽ ችግሮች አሉ። እንግዲህ እንደ አንድ የሲቪክ ማህበር በዛ ዙሪያ ላይም እንቅስቃሴ በማድረግ ሰውን ግንዛቤ እንዲኖረው በማድረግ ከተማዋ ፍትህ የሰፈነባት ነዋሪዎቿ ከዚህ ቀደም እንዳለው ባህልና እሴት ተቻችሎ ተከባብሮ ያለመድሎ ያለአድሎ መኖር የሚችልበትን ነገር ለመፍጠር እንቅስቃሴ ለማድረግ እሱም እቅዳችን ውስጥ ያለ ነው። ኦልሬዲ በስፋት ለመስራት ከዚህ በኋላ በከተማው ውክልና እንዲኖረን ተወካዮች እንዲኖሩና ጽህፈት ቤትም እንዲኖረን ሰዎችን ወዳድረን ቀጥረናል። የጽህፈት ቤት የማደራጀት ስራ እየተሰራ ነው ያለው።
ማህበሩ እስካሁን ድረስ ከመቶ በላይ አባላት እንዳሉት የተነገረ ሲሆን አባላቱም በዋናነት በአራት አህጉራት ማለትም በሰሜን አሜሪካ፣ አውሮፓ፣ እስያና አውስትራሊያ እንደሚኖሩ የማህበሩ ገጽ ያሳያል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በድጋሚ እናመሰግናለን። ኢትዮጵያን ወጣቶች ከኩዮቻቸው ጋር በሚስጥራዊ መንገድ ለመግባባት ለሹፈትና ለጨዋታ ሲሉም የተለያዩ ከመደበኛ ቃላት አጠቃቀም ስርዓት ዘወርወር ያሉ ቃላቶችን በየጊዜ ይፈጥራሉ። እነዚህ አዳዲስ ቃላቶችን የሚያስተናግደው ኢመደበኛ ዘዴ ታዲያ በተለምዶ የአራዳ ቋንቋ ይሰኛል። ጋቢና ቪኦኤ በዚህ መሰናዶ የዚህ ዘመን የአራዳ ቃላቶች ሰፊው ህብረተሰብ ያውቃቸው ዘንድ በማህበራዊ መገናኛዎች ላይ በመሰነድ ላይ የምትገኘውን ወጣት ህይወት አበበን ያስተዋውቃቸዋል። የአዲስ አበባ ዩኒቨርሲቲው የስነ ልሳን ትምህርት ክፍል መምህር ፕሮፌሰር ዘላለም ሌው ደግሞ የአራዳ ቋንቋን ይዘትና ባህት ያስረዱናል። ኤደን ገረሙ ታቀርብልናለች።
ትላንት ኮሶ ጠጣው፣ ዛሬን መረረኝ፣ እስቲ አራዳ ልውጣ፣ ብርቱካን ባገኝ ተብሎ ቅኔ የተቀኘለት የአዲስ አበባ ከተማው የቀድሞ አራዳ የአሁኑ ፒያሳ በዘመኑ ብርቱካን ተብሎ የተገለጹት ቆነጃጀት ብቻ ሳይሆኑ ለየት ያሉና ሰወር ያሉ ቃላቶችን የሚጠቀሙ ወጣቶች የሚተራመሱበት ነበር። እነዚህ ቃላቶች ታዲያ ለዘመናት የአራዳ ቋንቋ ተብለው በየጊዜው እየታደሱ እየተቀያየሩ በየሰፈሩ፣ በየክልሉ፣ በየቀየው እየተወለዱ እያደጉ እየሞቱ ዘልቀዋል። በአዲስ አበባ ዩኒቨርሲቲ ከ30 ዓመታት በላይ የስነ ልሳን ትምህርት ክፍል ያስተማሩት ፕሮፌሰር ዘላለም ሊዮን መጀመሪያ የጠየቅናቸው ታዲያ አራዳ ማለት ምን ማለት ነው ስንል ነበር።
አራዳ እንግዲህ በአማርኛ መዝገበ ቃላት አንድ ወደ ከፍታ ቦታ የሚያወጣ መንገድ አይነት ነገር ብለው የሚተረጉሙት አሉ። የገበያ ቦታ ብለው የሚተረጉሙት አሉ። ለማንኛውም ግን የቦታ ስም የነበረ በኋላ ደግሞ እዛ አካባቢ ተወልደው ያደጉ ልጆች ራሳቸውን ከሌሎች አካባቢ ልጆች ለመለየት የራሳቸው ቃላት እየፈጠሩ የገቡበት በአንድ ቃል በሁለት ቃል እየተጀመረ እየሰፋ የሄደ ራሳቸው ምስጢር ለማውራት ከአካባቢያቸው ካሉ ሰዎች፣ ከፖሊሶች ሊሆን ይችላል፣ ከጸጥታ ሰዎች ሊሆን ይችላል፣ ከወላጆቻቸው ሊሆን ይችላል፣ ከመምህራኖቻቸው ሊሆን ይችላል፣ ተለይተው በተለየ ሁኔታ ለመግባባት የተፈጠረ የመግባቢያ መሳሪያ ነው። በዚህ በአራዳ ቋንቋ ላይ አንድ ሁለት ጥናቶች አይቻለሁ። አንዱ መሀሪ ዘመላክ ይባላል። እዛው እናንተ ሀገር አሜሪካ የሚኖር በፊት የኔ ተማሪ የነበረ የጻፈውን አይቻለሁ። አንድሪያ ሆሊንግተን የምትባል አንድ ጀርመናዊት የጻፈችም አለ በዚህ በአራዳ ቋንቋ ላይ። ሌሎችም የጻፉት ጽሁፍ አለ እና ምንድን ነው አነሳሱን፣ እድገቱን አንዳንዴም ሊከስም ይችላል። በየአፍሪካ ከተሞች ናይሮቢ ቢኬት፣ ሌጎስ ቢኬት ወይም ጆሃንስበርግ ቢኬት አሉ እንዲህ አይነት የከተሜ ቋንቋዎች እና ቅድም እንዳለው አሁን አራዳ ሲተረጎም የቦታ ስም፣ የገበያ ስም ወይም የከፍተኛ ቦታ የሚወስድ መንገድ ስምን ብለን የምንተረጉመው አሁን ሰው አራዳን የሚተረጉመው የቀልጣፋዎች አራዳ የቀልጣፋ ብልጣብልጥ ሆኑ ወጣቶች፣ የከተማ ልጆች ብለው የሚተረጎሙ አሉ። አንዳንዶች ደግሞ አራዳ የሚለውን ቃል በተለየ መንገድ ሊተረጉሙት ይችላሉ። ማለት እንዲህ ከቅልጥፍና፣ ከብልጥነት፣ ከከተሜነት ወጣ ባለ መንገድ በዚህ ሱስ የተጠመደ፣ በዛ ሱስ የተጠመደ እንደዛ አይነት ትርጉም የሚሰጡት አሉ ጥናቶች ላይ እንደሚመለከተው።
ይሁን እንጂ የአራዳ ቋንቋ የሚባለው ቋንቋ የሚለውን መስፈርት የሚያሟላ አይደለም ይላሉ ፕሮፌሰር ዘላለም።
እንግዲህ የአራዳ ቋንቋ እኔ አራዳ ሆኜ ባላየውም ቋንቋነቱ ጠራጣሪ ነው። የአራዳ ቋንቋ የአራዳ ልጆች መግባቢያ መሳሪያ ነው ብንልም አራድኛ የሚልም ልክ እንደ አማርኛ እንደ እንግሊዝኛ አራድኛ ብለውም ስም ያወጡለት ይመስለኛል። እንግዲህ ቋንቋ እንደምንለው እንደ አማርኛ ወይም እንደ ኦሮምኛ፣ እንደ እንግሊዝኛ፣ እንደ አረብኛ ራሱን የቻለ ብዙ ተናጋሪዎች አሉት። ሙሉ ሰዋሰው ያለው ቋንቋ ነው ልንል አንችልም። ግን የአራዳዎች ወይም የአራዳ ልጆች፣ የከተማ ልጆች፣ በተለይ ደግሞ የመሀል ከተማ ልጆች የመግባቢያ መሳሪያ ነው። በዚህም መጠነኛ ቃላትን ይዞ እነዛው አዳነን የሚሉት የህብረተሰብ ክፍሎች በአብዛኛው ወጣቶች የሚግባቡበት የመግባቢያ መሳሪያ ነው ማለት ነው። ምንች
አንድ ቋንቋ ለመሰኘት አረፍተ ነገር ኖሮት የተወሰኑ የህብረተሰብ ክፍሎች የሚግባቡበት የአፍ መፍቻ ቋንቋ መሆን የሚችል ሰዋሰው ያለውና ሌሎችም ባህሪያት ያሉት እንደሆነ ፕሮፌሰር ይገልጻሉ። በዚህ መልኩ ደግሞ የአራዳ ቋንቋ ከመግባቢያነት ሊያልፍ ይችላል ይላሉ። የአራዳ ቋንቋ ቃላቶች ታዲያ በዚህ በማህበራዊ ሚዲያ ዘመን በኢንስታግራምና በፌስቡክ ላይ እያሰባሰቡ ከነትርጓሚያቸውና ከነተፈጠሩበት አካባቢ የሚሰድሩ ወጣቶች ይገኛሉ። ከነዚህ ወጣቶች መካከል አንዷ የሆነችው ህይወት አበበ ከአመታት በፊት በገጠማትና ያቄን ባጫረባት ቃል የተነሳ አራድኛ የተሰኘ ገጽ ያው ታደርግ ይችላልች።
በመጀመሪያ ያሰብኩት ከአራት አመት በፊት ነው እና ያኔ እንዲሁ ከተማ ውስጥ የሆነ ቃል ሰማና ከየት ነው የመጣው ይሄ ቃል? ማን የፈጠረው? ምን ማለት ነው ራሱ የሚለውን ሁሌ ግራም ያጋባኝ ነገር ነበርና እንዴት ቋንቋ ራሱ እንደሚቀየር እንዴት እንደሚያደርግ ሳስብም ሁሌም ኢንትረስት የሚያደርገኝ ነገር ነበርና ከዛ ምናልባት በሶሻል ሚዲያ ሰዎችን ብጠይቅ እና በሱ ቃላት ቢሰበሰቡ እና ሌሎች ሰዎች ሼር ካደረጉ ሁላችንም መግባባት እንችላለን ብያስቤ ነው።
ህይወት የፈጠረችው አራደኛ የተሰኘው የማህበራዊ ሚዲያ ገጽ የተለያዩ የአራዳ ቃላቶችን አካባቢያዊ ትርጉም በሰለጠነው ሀገር አርባን ዲክሽነሪ በተሰኘው መልኩ ይከትባል። ህይወት ቃላቶቹን ለመሰብሰብ በዛው በገጹ ላይ ሰዎች አዳዲስ ቃላትን ከነትርጓሚያቸው የሚያሰፍሩበትም አማራጭ አቅርባለች።
በጣም ብዙ አዲስ ቃላት ሁሉም ይፈጠራሉ እና ሁሉንም መከታተል ራሱ ከባድ ነው። ይሄኛው እኔ ምሳራው ስራ ሰዎች ነው የሚልኩት እና አንዳንዴም ሰዎች ሳትገናኝ እጠይቃለሁ የምታውቁት ቃል አለ ወይ የሰማችሁት አዲስ ነገር ወይ እነሱ ራሳቸው ዝም ብለው ካሉትም ምን ማለት ነው ከየት የመጣ ይመስላችኋል ብዬ እጠይቃለሁ። ለምሳሌ የሆነ ቃል ሰሚና ሰዎች ነግሩሻለሁ ይሄ እኮ ከመርካቶ አካባቢ ነው በብዛት እንደዚህ የሚባለው ወይ ጠርቆስ ነው እንደዛ ተብያቃለሁ ብዙ ጊዜና ከአኗኗራችን የሚመጣ ነው።
ፕሮፌሰር ዘላለም ሊዮ ታዲያ እነዚህ ቃላቶች ቋንቋ ለሚባል ክብር ባይበቁም እንኳን የሚነገሩበትን ቋንቋ ለማበልጸግ ግን ሰፊ የሆነ ሚና አላቸው ይላሉ።
በአማርኛ ላይ ለምሳሌ ያሳደረው ተጽዕኖ እኔ ጉዳቱ አይታየኝም። አሁን ኢንስታግራም ወይ በዚህ በዘመናዊ መገናኛ ብዙሃን የሚጠቀሙትን ብዙ አላይም የዛ ብዙም ተጠቃሚ አይደለሁም። ነገር ግን ቋንቋን ያሳድጋል ህብረተሰቡ ከተቀበለው። ለምሳሌ እነሱ ፍሪክ፣ አርበኛ፣ ጀለስ፣ ፍንዳታ፣ ቢጫ አየር ባየር እንዲህ አይነት ቃላትን ይጠቀማሉ እና አማርኛ በሚፈልግ ጊዜ እነዚህን ቃላት ሊወስዳቸው ይችላል። አሁን አየር ባየር የሚለው ቃል እኮ የሁሉም ሰው መጠቀሚያ ሆኗል። በፊት ግን ታክስ የማይከፈልባቸው እቃዎችን ለመግለጽ የወጣ ነበር። እንደው አንዳንድ ቦታ ላይ እንደተረዳሁት ደግሞ ትናንሽ ልጆች አንዳንድ ለታላላቆቻቸው አንዳንድ የሚጠቁሟቸው ወይም የሚነግሯቸው ምስጢሮች ሲኖሩ አየር ባየር የሚል ትርጉም እንዳለውም ሰምቻለሁ። አንዳንድ ጊዜ የአራዳ ቋንቋን በጎጂነቱ የሚያዩ ሰዎች ሊኖሩ እንደሚችሉ መዘንጋት አያስፈልግም። ለምሳሌ የጸጥታ ሰዎች በእነዚህ ቃላት ወደ ታሰበው ጉዳይ አይደርሱ ሊቀሩ ይችላሉ። ስለዚህ በእነሱ አይነት ሲታይ ለምሳሌ ይሄ ጎጂ ሊሆን ይችላል። ግን በተደጋጋሚ እንዳልኩት ቀረብ ብሎ ማጥናት ብዙ ሰው ይጠቀምበታል እና ቋንቋን በቃላት ደረጃ በመጠኑም ቢሆን ሊደግፍ የሚችል ይመስለኛል። አሁን እነዚህ ሰዎች ግለሰቦች የጀመሩት ጥናት ነው። ወደ ዲጂታል ነገር ማሳደግ ውስጥ ከገቡ ውጤቱን ማየት ነው። እንግዲህ እኛም እነሱን ልናግዛቸው እንችላለን፣ እነሱም እኛን ሊያግዙ ይችላሉ። በአጠቃላይ ሁሉም ሰው ቋንቋውን ሊያሳድግበት ይችላል።
ፕሮፌሰር ዘላለም ሊዮ እንደ ህይወት ያሉ ወጣቶች እነዚህን ቃላቶች ከተበው ባቆየታቸው መልካም መሆኑን የአራዳ ቋንቋም ይበልጥ ሊጠና የሚገባ መሆኑንም ጠቁመዋል። ህይወት ታዲያ አራደኛ ገጽ ከተለያዩ አካባቢዎች የሚመጡ ቃላቶችን ለመቀበል ዝግጁ መሆኑንና ሰዎችም ሊሳተፉ እንደሚገባ አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን። ጋቢና ቪኦኤ ከኢትዮጵያ አሁን ደግሞ ወደ ዩናይትድ ስቴትስ መልሷቸዋል። በዩናይትድ ስቴትስ ኮሎራዶ ግዛት ጸረ ኮቪድ-19 ክትባት የሚከተቡ የላቲን አሜሪካ ዝርያ ያላቸው ወጣቶች ቁጥር ከሌሎች ማህበረሰብ ጋር ሲነጻጸር በእጅጉ ያንሳል። በዚህ ምክንያት ወጣቶቹ ክትባቱን እንዲወስዱ ለማበረታታት አዲስ ዘመቻ ተጀምሯል። የሲልቬትላ ፕሪስተንን ዘገባ በመቀጠል ቆንጅታዬ ታሰማናለች።
በኮሎራዶ ዴንቨር ከተማ የህዝብ ማመላለሻ አውቶቡሶችና የአውቶቡስ ፌርማታዎች ላይ ከሚታዩት ማህበረሰቡ የኮቪድ ክትባት እንዲወስድ መቀስቀሻ መንገዶች መካከል ሞንሴራት ሜንዶዛ የተባለች የ16 ዓመት ታዳጊ ወጣት ሰዓሊ ስዕሎች ይገኙበታል። ሞንሴራት እንዲህ ስትል ታስረዳለች።
My art is in Spanish y la vacuna, which translates to long live the vaccine.
የእኔ ስዕል አበቪር ኮን ላ ቫኩና ይባላል። ሲተረጎም ረዥም እድሜ ለመኖር ይከተቡ ማለት ነው። መልእክቴን ለማስተላለፍ የሳልኩት ስዕል ነው። በሁለተኛው የዓለም ጦርነት ጊዜ ወንዶቹ ሲዘምቱ ሴቶች ተቀጥረው ስራ መስራት መጀመራቸውን የሚያሳየውን ዝነኛ የስዕል ፖስተር ይመስላል። ስዕሉን የሳልኩት በስዕል አማካኝነት ማህበረሰቤ ክትባቱን እንዲወስድ ሊያበረታታ ይችል ይሆናል ብዬ ነው።
የኮሎራዶ ክፍለ ግዛት የጤና ባለስልጣናት እንደሚሉት በክፍለ ሀገሯ የሚኖሩት ትውልደ ላቲን አሜሪካ ማህበረሰቦች ውስጥ የኮቪድ-19 መከላከያ ክትባታቸውን የወሰዱት ቁጥር በጠቅላላው 40% አይሞላም። ይህም ከሌሎች ማህበረሰቦች ጋር ሲነጻጸር በእጅጉ ያነሰ ነው። ይህም በመሆኑ ሰርቪሲዮስ ደላራዛ የተባለ ማህበረሰባዊ የጤናና የሰብአዊ አገልግሎት ስብስብ የክትባት መስጫ ክሊኒኮችን ለማስፋፋትና ወጣቱ ኩዮቻቸውን ተከተቡ እያሉ እንዲቀሰቅሱ ማሳተፍ ጀመረ። አሌሃንድራ ጊል ጎንዛሌስ ከዚህ ስብስብ አባላት መካከል አንዷ ስትሆን እንዲህ ስትል ታስረዳለች።
We were part of doing the entire process of like creating the contest and choosing a winner and doing
ውድድሩን በማዘጋጀቱና አሸናፊውን በመምረጡ ሂደት በሙሉ ተሳትፈናል። ጥያቄ ካላችሁ ሰርቪሲዮ ደላራዛን መጠየቅ ትችላላችሁ። በሂደቱ የሚያጋጥማችሁን ማናቸውንም ችግር ያቀልላችኋል።
እዚህ ድርጅት አባል ሌስሊ ጎንዛሌስ ከሚወዳደሩት ምስሎች መካከል አሸናፊው ምስል መልእክቱ የታሰበለትን ማህበረሰብ የሚያንጸባርቅ መሆን እንዳለበት ገልጻለች።
በተለይ በትውልድ ላቲን አሜሪካውያን ዘንድ የማህበረሰብ ሚና ትልቅ ቦታ ይሰጣል። ይህንን አውቃለሁ። ሁልጊዜም አብረን የምንሰራው እንደ ቡድን ተሰባስበን መስራት እንወዳለን። ስለዚህ እውቅናም ሲመጣ የሚሰጠው ለአንድ ግለሰብ ሳይሆን ለሁሉም ነው።
ግላዲስ አስፑሮ ሳላስ ደግሞ የሰርቪሲዮስ ደላራዛ ስብስብ የወጣቶች አማካሪ ነች።
Some of the things that we were looking for in the art pieces was representation of
አንዱ የፈለግነው ነገር ስዕሎቹ ትውልደ ላቲን አሜሪካ ማህበረሰብን የሚወክሉ እንዲሆኑ ነው። ያን የፈለግንበት ምክንያትም በመናስተላለፈው መልእክት ኢላማ የምናደርገው ላቲኖችን በመሆኑ ነው። ሌላው ተኮርንበት ነጥብ ደግሞ ስዕሎቹ በአውቶቡስ ጣቢያዎች በኩል የሚያልፉ ሰዎች አይን መሳብ የሚችሉ መሆናቸው ላይ ነበር።
በሳለችው ስዕል በማሸነፏ የተሰጣትን $1,000 ሽልማት ለስዕል ሙያዋና ማህበረሰቧን ለማገልገል ለምታደርጋቸው እንቅስቃሴዎች እንደምታውለው ታዳጊ ወጣቷ ሰዓሊ ሞንሴራት ሜንዶዛ እንዲህ ስትል ተናግራለች።
እኔ
ለማህበረሰብ ጉዳይ ትልቅ ቦታ ሰጣለሁ። እንደኔ በውጭ ሀገር የተወለዱ የሆኑትን ጨምሮ ማህበረሰቤን መርዳትን የህይወቴ ተልእኮ አድርጌ አየዋለሁ።
ሰርቪሲዮስ ደላሬዛ ለቤት ውስጥ ጥቃት፣ ለወሲባዊ ጥቃትና ለህገወጥ ዝውውር ሰለባዎች የተለያዩ አገልግሎቶችን የሚሰጥ መርሃ ግብርም እንዳለው ተገልጿል።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በዓለም ዙሪያ በየዓመቱ 3.8 ሚሊዮን ሰዎች በቤት ውስጥ የአየር ንብረት መበከል በሚከሰቱ ጉንፋን፣ የልብ ድካም፣ የሳምባ ካንሰር ህይወታቸው እንደሚያልፍ የዓለም የጤና ድርጅት አስታውቋል። በዚህ ደግሞ በአብዛኛው የሚጠቁት ጊዜያቸውን በመኖሪያ ቤት ውስጥ የሚያሳልፉ ሴቶችና ህጻናት መሆናቸውም ተጠቁሟል። በናይጄሪያ ማገዶ ለቅሞ ልጆቻቸውን የሚያሳድጉ ሴቶችና ልጆቻቸው በከፍተኛ ጭስ ምክንያት ለህልፈት እየተዳረጉ መሆኑን አልሐሳን ባላ አድርሶናል። ኤደን ገረሞ ታሰማናለች።
ሰዓዳቱ ከናይጄሪያ ዋና ከተማ ሌጎስ ዳርቻ ነው የምትኖረው።
ለቤተሰቦቿ አራት ለማዘጋጀት ምድጃ ላይ እሳት ለማቀጣጠል እየጣረች ነው። ይሄ የዕለት ተዕለት ስራዋ ሲሆን የኃይል አቅርቦቷ ማገዶ እንጨት ብቻ ነው። ምንም እንኳን የጤና ጠንቅ ቢሆንም የማገዶ እንጨት ለማቀጣጠልም ኬሮሲን ጋዝና ፕላስቲክ እቃዎችን ትጠቀማለች። ይሄ ጭስ ታዲያ እሷን ብቻ ሳይሆን ቤተሰቧን በሙሉ የሚያፈን ነው። ተአዳቱ ታዲያ ይሄ ጭስ የሚያስከትለውን የጤና ጠንቅም ትረዳለች።
እዚህ አካባቢ የሚኖሩና የታመሙ ሴቶች አሉ። ሐኪም ቤት ሊታከሙ ሲሄዱ የታመሙት ለረጅም ጊዜ ምግብ ለማብሰል ሲሉ በጭስ በመታፈናቸው ምክንያት መሆኑ ተነግሯቸዋል።
ሰዓታቱ በናይጄሪያ ካሉ ምግብ ለማብሰል የማገዶ እንጨትን ከሚጠቀሙ በሺዎች ከሚቆጠሩ መካከል አንዷ ናት። የጤና ባለሙያዎች በሰሜን ናይጄሪያ ከማገዶና ከፕላስቲኩ የሚወጣው ጭስ ለራስ ምታት፣ ለደረት ህመም፣ ለካንሰርና ለመራቢያ አካላት በሽታዎች ሰዎችን እያጋለጡ ነው ይላሉ።
በጭሱ የተነሳ ለከፋ ጉዳት ሊጋለጡ እንደሚችሉ በተቋማችን በኩል ለማስተማር እየሞከርን ነው። ነገር ግን ትልቁ ተግዳሮት አብዛኞቹ ማገዶ የሚጠቀሙት የህብረተሰብ ክፍሎች በክፍለ ሀገር በድህነት የሚኖሩ ናቸው። ንጹህ ኃይልን መግዛት ይቅርና ምን እንደሆነ ማየትም አይችሉም።
ከማገዶ እንጨት የሚወጣው ጭስ ከጤና በተጨማሪም ከባቢ አየርን ይጎዳል። የናይጄሪያ የአካባቢ ባለስልጣን ባለሙያዎች ይህንን ችግር ለመቅረፍ እየሰራ ነው ይላሉ። ፕሮፌሰር አልዩ ፓኦሮ የአካባቢ ባለስልጣን ባልደረባ ናቸው።
ከአስምና ጽኑ ከሆነ ብሮንካይትስ በተጨማሪ አስከፊ የሆነ የመተንፈሻ አካል መቆጣቶችና አለርጂዎችን እያየን ነው። ከዚህ በተጨማሪም ብዙዎቹ የሳምባና የልብ ህመም እየገጠማቸው ነው።
የሚኒስትር መስሪያ ቤቱ የናይጄሪያ 70% የሚሆነው ህዝብ ምግብ ለማብሰልና ለሙቀት በማገዶ ላይ የተመረኮዘ መሆኑን አስታውቋል። የንጹህና የታዳሽ ኃይል አቅርቦት ባለመኖሩም ሰዓዳቱና ሌሎች ሴቶች በጭስ መታፈናቸው ይቀጥል።
አድማጮቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው እስካሁን ድረስ አብሬያችሁ የቆየሁት ሀብታሙ ስዩም ነኝ። እንዲሁም ደግሞ በድምፅና በምህንድስናው ደግሞ ኤልያስ አስማረ አብሮናል። በነገው ዕለት እንገናኛለን። ለዛሬ መልካም ምሽት ይሁንላችሁ።